የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የታህሳስ 9 ማክሰኞ ምሽት መሰናዶ ጀመረ። በሀዲያ ዞን አስተዳደርና ሹሞች ላይ የሰላ ትችትን የተነዘሩ ወጣቶች መታሰራቸው ተገለጸ።
ሰዎች ይታሰሩ ነበር። ታስረውም የተጨባጭ መረጃ ሳያገኙ ሲቀሩ አንከራተዋቸው ይለቃሉ። ከዚህ በፊት የሚታሰሩ ወንድሞቻችንም ማለት ነው።
የተያዘው አንድ ጓደኛችን ነው። አሁን ደግሞ ሌላ ተጨማሪ አንድ ይዞታል። ዛሬ ሁሉንም እየለቀሙ ነው። አሁን ከተገኘ ማንም በቃ እንደከተገኘ እያዛለ ያው
በዚህ ዙሪያ ካሰናዳነው ዘገባ ላይ የተቀነጨበ ድምጽ ነው የሰማችሁት። ዘገባው ከዜና በኋላ የምንመለስበት ይሆናል። ይህና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎችንና ዘገባዎችን ይዘን ነው የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት 19/2016 ዓ.ም መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ዋና አዘጋጇ ጽዮን ግርማ ናት። እንዲሁም ደግሞ ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ያቀናብር ይችላል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እመራችኋለሁ።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የሰዓቱን የዓለም ዜናዎች ይዤላችሁ የቀረብኩት አስማማየኑ ነኝ። በዕለቱ ከያዝናቸው ዜናዎች መካከል ዋና ዋናዎቹ የብሔራዊ ምርጫ ቦርድ ሰብሳቢ ሹመት፣ ቀይ ባህር ላይ የመርከቦችን ደህንነት የሚጠብቅ ዓለም አቀፍ ኃይል ሊቋቋም ነው መባሉ፣ የተባበሩት መንግስታት ድርጅት ሰላም አስከባሪዎችን ከኮንጎ ቀስ በቀስ ለማስወጣት መስማማቱ የተመለከቱ ዜናዎች ይገኙበታል። አብራችሁን ቆዩ። ወደ መጀመሪያ ዜና አልፋለሁ። ብሔራዊ ምርጫ ቦርድ አዲስ ሰብሳቢ ተሾመለት። የኢትዮጵያ ብሔራዊ ምርጫ ቦርድ ከአምስት ወራት በፊት በገዛ ፈቃዳቸው ከስልጣናቸው በለቀቁት ወይዘሪት ብርቱካን ሚደቅሳ ምትክ አዲስ ሰብሳቢ ተሾሞለታል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ወይዘሮ መላትወርቅ ኃይሉን የቦርዱ ሰብሳቢ አድርጎ ሹሟል። ቦርዱ ሹመቱን በተመለከተ ባወጣው መግለጫ አዲስ የተሾሙት ወይዘሮ መላትወርቅ ኃይሉ ቀደም ብሎም የብሔራዊ ምርጫ ቦርድ የጽህፈት ቤት ኃላፊ በመሆን ከየካቲት 2012 ዓ.ም እስከ የካቲት 2015 ዓ.ም ማገልገላቸውንም ቦርዱ ገልጿል። ከዚህ ቀደም ቦርዱን በሰብሳቢነት ሲመሩ የነበሩት ብርቱካን ሚደቅሳ ከነሐሴ 1 ቀን 2015 ዓ.ም ጀምሮ በገዛ ፈቃዳቸው ስራቸው መለቃቸውን ተከትሎ ከአራት ወራት በላይ ቦታው ክፍት ሆኖ መቆየቱ ይታወቃል። ቀይ ባህር ላይ መርከቦች ላይ የሚደርሱ ጥቃቶች የሚከላከል ዓለም አቀፍ ኃይል ሊቋቋም ነው። ዩናይትድ ስቴትስ እና ሌሎችም ሀገሮች አንድ ላይ ሆነው ቀይ ባህር ላይ የሚጓዙ መርከቦችን ከጥቃት ለመጠበቅ ዓለም አቀፍ ኃይል ሊያቋቁም መሆኑ ተነግሯል። መርከቦቹ ላይ በሁቲዎች ቁጥጥር ስር ካሉ የየመን አካባቢዎች በአብራሪ አልባ አውሮፕላኖችና በተወንጫፊ ሚሳይሎች ጥቃት ሲሰነዘርባቸውም ቆይቷል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ዓለም አቀፍ ኃይል እንደሚቋቋም ዛሬ ማክሰኞ ባህሬን ውስጥ አስታውቋል። ፕሮስፐሪቲ ጋርዲያን ተብሎ በተሰየመው ዓለም አቀፉ ኃይል ብሪታንያ፣ ባህሬን፣ ካናዳ፣ ፈረንሳይ፣ ጣሊያን፣ ኔዘርላንድስ፣ ኖርዌይ፣ ሲሸልስና ስፔን ከዩናይትድ ስቴትስ ጋር ሆነው የመርከቦቹ ደህንነት ይጠብቃሉ። አንዳንዶቹ በጋራ ቅኝት የሚያካሄዱ ሲሆን ደቡባዊ ቀይ ባህርና ኤደን ባህረ ሰላጤ ላይ የጥበቃ ድጋፍ የሚሰጡም ኃይሎች እንደሚኖሩ ተመላክቷል። ስማቸው እንዳይገለጽ የጠየቁ አንድ የዩኤስ መከላከያ ሚኒስቴር ባለስልጣን እንዳሉት በዓለም አቀፍ ኃይሉ ለመሳተፍ የተስማሙ ነገር ግን ስማቸው እንዲገለጽ ያልፈለጉ ሌሎችም ሀገራት አሉ። ቀይ ባህር ላይ የሚደርሱ ጥቃቶች የተነሳ በርካታ የጭነት መርከብ ኩባንያዎች መርከቦቻቸው የጸጥታ ሁኔታ መፍትሄ እስከሚያገኝ ድረስ ባቢሌን መንደብ ሰርጥ ሳይገቡ ባሉበት ቁመው እንዲጠብቁ አዘዋል። የዩናይትድ ስቴትስ የጦር ኃይል ማዕከላዊ እዝ እንዳስታወቀው ትናንት ሰኞ ዕለት ሁለት ተጨማሪ ጥቃቶችም ደርሰዋል። በተያያዘ ዜና በመርከቦቹ ላይ የሚደርሱት ጥቃቶች በሚመለከት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት እርምጃ እንዲወሰድ ዩናይትድ ስቴትስ አሳስባለች። የጸጥታ ምክር ቤቱ አባላትን የየመን ሁቲዎች ስለደቀኑ ስጋት ትናንት ሰኞ በዚህ ስብሰባ የተወያዩበት ቢሆንም ወዲያውኑ እርምጃ አልወሰዱም። ዩኤስኤስ ካርኒ እና ዩኤስኤስ ሜሰን የተባሉ ሁለት የዩናይትድ ስቴትስ የባህር ኃይል አውዳሚ መርከቦች ከሁቲዎች የሚሰነዘሩ ጥቃት በመከላከልና ምላሽ ለመስጠት ለማገዝ በየቀኑ በባቢሌል መንደብ ሰርጥ ያልፋሉ። ይህ በእንዲህ እንዳለ በቀይ ባህር መርከቦች ላይ በሚደርሱ ጥቃቶች ዓለም አቀፍ ንግድ እየተናጋ ነው። ቀይ ባህር ላይ በሚተላለፉ የንግድ መርከቦች ላይ የየመን ሁቲ ታጣቂዎች የሚያደርሱት ጥቃት በአንዳንዶቹ የንግድ መርከቦች ኩባንያዎችና ግዙፍ የነዳጅ ኩባንያዎች ላይ ስጋት አሳድሯል። በዚህም የተነሳ የዓለም አቀፍ ንግድ እንቅስቃሴዎች ለሸቀጦችና ለነዳጅ አቅርቦቶች ወሳኝ በሆነው መተላለፊያ መጠቀም እየተወ በመሆኑ የአቅርቦቶች መዘግየትና የዋጋ መናር እንደሚከተል ይጠበቃል። ግዙፉ የነዳጅ ኩባንያ ቢፒ ማናቸውንም የነዳጅ አቅርቦቶቹን በቀይ ባህር በኩል ማጓጓዙን ለጊዜው ለማቆም መወሰኑን ትናንት አስታውቋል። በኢራን የሚታገዙት ሁቲ ታጣቂዎች ጥቃት በገበያው ላይ በፈጠረው ስጋት የተነሳ የነዳጅ ዋጋ በከፊል አሻቅቧል። በጋዛ ሰርጥ በየብስ የጥቃት ዘመቻ የቀጠለችው እስራኤል ዛሬ ማክሰኞ አዲስ የአየር ድብደባ አድርሳለች። ዛሬ የእስራኤል ጦር ኃይል ባወጣው መግለጫ ከኋለኛ የአየር ድብደባው ኢላማዎች ውስጥ ሐማስ የሚጠቀምባቸው ግቢዎች እንደሚገኙበትም አመላክቷል። ወታደሮቹ ደቡብ ጋዛ የሚገኝ መሿለኪያ መደምሰሳቸውንም መግለጫው አክሏል። ከግብፅ ጋር በምትዋስነውና ውጊያውን ሸሽተው የተሰደዱ ብዙ ሺህ ሲቪሎች በሚገኙባት በደቡብ ጋዛ ራፋ ከተማ ውስጥ በእስራኤል አየር ጥቃት ቢያንስ 20 ሰዎች መገደላቸውን በሐማስ ስር ያለው የጋዛ የጤና ሚኒስቴር አስታውቋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለፍልስጤማውያን ሲቪሎች አስፈላጊ ሰብአዊ እርዳታ ሲባል ውጊያው እንዲገታ በሚጠይቀው ውሳኔ ላይ ዛሬ ድምፅ ይሰጣል። የውሳኔው ደጋፊዎች በቂ ድምፅ አግኝቶ ለማለፍ የሚያስችለው ድጋፍ ለማሰባሰብ ጥረት እያደረጉ ሲሆን፣ በውሳኔው ሰነድ ዙሪያ ድርድሩ በመቀጠሉ ለትናንት ታቅዶ የነበረው የድምፅ አሰጣጥ ወደ ዛሬ ተላልፏል። ለሰብአዊ እርዳታ ሲባል ተኩስ እንዲቆም በመጠየቅ ባለፈው ወር በጸጥታ ምክር ቤቱ የቀረበው ውሳኔ ዩናይትድ ስቴትስ ውሳኔ በመሻር ስልጣኗ ተጠቅማ እንደጣለችው ይታወቃል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባለፈው ሳምንት ተመሳሳይ ነገር ግን አሳሪ ያልሆነ ውሳኔ በከፍተኛ ድምፅ አሳልፏል። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ዲሞክራሲያዊት ኮንጎ ሪፐብሊክ ሰላም አስከባሪዎችን ከዚህ ከታህሳስ ወር ጀምሮ ቀስ በቀስ ማስወጣት እንዲጀምር ያቀረበችውን ጥያቄ ለመቀበል ተስማማ። ሰላም አስከባሪዎቹ መውጣት ከነበረባቸው ከመጀመሪያው ጊዜ ሰሌዳ በአንድ ዓመት ቀደም ብሎ በመሆኑ ነው። የጸጥታው ምክር ቤት በዚያች ሀገር ያለው የሰላም አስከባሪ ተልእኮ ስልጣን በአንድ ዓመት ያራዘመበት ውሳኔ ሰላም አስከባሪዎቹ ከደቡብ ኪቡ እስከ መጪው ሚያዝያ መጨረሻ የሚወጡበትን እቅድ ያካተተ መሆኑም ተመላክቷል። ሰላም አስከባሪዎቹ ከአካባቢ የሚወጡት የተባበሩት መንግስታት ድርጅት ስለ ምስራቅ ኮንጎ ሰላም ያለው ስጋት አሁንም እንደቀጠለ ባለበት ወቅት ነው። በግጭት በምታመሰው ደሃ ሀገር ኮንጎ ነገ ረቡዕ እጅግ አሳሳቢ የሆነውን ፕሬዚዳንታዊና ምክር ቤታዊ ምርጫ ታካሂዳለች። ምርጫው ታዲያ ሞኑስኮ በሚባል ምጻር የሚታወቀው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል የስልጣን ጊዜ ከሚያበቃበት ወቅት ጋር ተገጣጥሟል። በአገሪቱ አሁንም ብጥብጥ ቢኖርም የኮንጎ መንግስት የሰላም አስከባሪዎቹ መውጣት እንዲፋጠን ባለፉት በርካታ ወራት ሲወተውት ቆይቷል። የኮንጎ መንግስት እንደሚለው የመንግስታቱ ድርጅት ሰራዊት ሲቪሉን ህዝብ ምስራቅ ኮንጎን ላለፉት 30 ዓመታት የወረሷት ታጣቂ ቡድኖችና ሚሊሻዎች ከሚያደርሱት ጥቃት ለመጠበቅ አልቻለም። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል አምባሳደር ሮበርት ውድ ከሰላም አስከባሪዎቹ መውጣት በኋላ የኮንጎ መንግስት የሲቪሎችን ጥበቃውን ኃላፊነት ሙሉ በሙሉ ተረክቦ የሚያከናውነውን የጸጥታ ምክር ቤቱን በቅርበት ይከታተለዋል ብለዋል። ቻይና ሰሜን ምዕራባዊ ክፍለ ግዛት ውስጥ በደረሰ የመሬት ርዕደት ቢያንስ 127 ሰዎች መሞታቸው ተገለጸ። ርዕደቱ በሬክተር ስኬል መለኪያው ላይ 6.2 ያስመዘገበ እንደነበረ የአገሪቱ የዜና ማሰራጫዎች ዘግበዋል። ትናንት ሰኞ እኩለ ሌሊት ላይ በደረሰው የመሬት መናወጥ ጋንዙ ክፍለ ግዛት ውስጥ 113፣ ቲንፋይ ክፍለ ግዛት ውስጥ ደግሞ 14 ሰዎች መሞታቸውን ቻይና ዴይሊ ዘግቧል። 700 ሰዎችም ቆስሏል ተብሏል። የአጣዳፊ እርዳታ ሰራተኞች በአደጋው የደረሱበት የጠፉ ሰዎችን በፈራረሱ ህንፃዎች ውስጥ እየፈለጉ ናቸው። በነውጡ ሳቢያ ቢያንስ በአንድ አካባቢ የመሬት መናድ አደጋ የደረሰ ሲሆን በዚያ ውስጥ የተቀበሩ ሰዎች ይኖሩ እንደሆነ በሚል ፍለጋ ቀጥሏል። በመሬት ርዕደቱ መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች የክረምቱ ቅዝቃዜ በጥድፊያ በተተከሉ ድንኳኖች ማሳለፍ ግድ ሆኖባቸዋል። የጋንዙ ክፍለ ግዛት አጣዳፊ እርዳታ ሰራተኞች 300 ተጨማሪ ሰራተኞች እንዲላኩላቸው የጠየቁ ሲሆን የኪንሃይ ባለስልጣናት በበኩላቸው የመሬት መናድ በደረሰበት አካባቢ 20 ሰዎች የደረሱበት እንዳልታወቀ አመልክተዋል። የዛሬው የመሬት መናወጥ በአገሪቱ በ9 ዓመታት ውስጥ ከደረሱ ሁሉ ከባዱ መሆኑ ታውቋል። ሩሲያ ዩክሬን ውስጥ በምታካሄዳቸው ጥቃቶች ሰላማዊ ሰዎች እንዳይጎዱ በቂ እርምጃ አልወሰደችም ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ተናገሩ። ቮልከር ትረክ ዛሬ እንዳስታወቁት ሩሲያ እንደ አውሮፓውያን አቆጣጠር ባለፈው 2022 ዓ ም የካቲት ላይ ወረራን በከፈተችበት ጊዜ ወዲህ ከ10,000 ሲቪሎች መገደላቸውን ጽህፈት ቤታቸው አረጋግጧል። የተገደሉት ሲቪሎች ቁጥር ከተጠቀሰው ሊበልጥ እንደሚችልም አክለዋል። ሩሲያ በተቆጣጠረቻቸው የዩክሬን አካባቢዎች በዘፈቀድ የታሰሩና ደብዛቸው የጠፉ ሰዎች መኖራቸውን ቢሮቸው መመዝገቡን የገለጹት የሰብአዊ መብቶች ኮሚሽነሩ የኮሚሽኑ ሰራተኞች የጦር ምርኮኞች ወዳሉባቸው አካባቢዎች ለመግባት እንዳልቻሉም አስረድተዋል። በሌላ በኩል ሩሲያ መዲና ሞስኮ አየር ክልል ውስጥ በመብረር ላይ የነበረ ሰው አልባ አውሮፕላን ወይም ድሮን በአየር መከላከያዎቻቸው ተመቶ ወድቋል ሲሉ የከተማዋ ከንቲባ ተናግረዋል። የዩክሬን ጦር ኃይል በበኩሉ ትናንት ሌሊት ሁለት ድሮኖች መጥቶ እንደጣለ ገልጿል። በተያያዘ ዜና የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና የብሪታንያ አቻቸው ዴቪድ ካምረን ፓሪስ ላይ ተገናኝተው የተነጋገሩ ሲሆን ሁለቱ አገሮች ለዩክሬን የሚሰጡትን ድጋፍ እንደሚቀጥሉ ቃል ገብተዋል። ይህ በእንዲህ እንዳለ የሩሲያ ክምሪል ቤተ መንግስት የአውሮፓ ህብረት ለሚጥልብን አዲስ ዙር ማዕቀብ ተዘጋጅተናል ሲሉ ተናግረዋል። ምክር ቤቱ ትናንት ሰኞ ያጸደቀው ማዕቀብ የሩሲያ አልማዝ ወጪና ገቢ ንግድ ላይም ያነጣጠረ መሆኑ ተመላክቷል። ተመልካቾቻችንና አድማጮቻችን ለዕለቱ የያዝነው የዓለም ዜና በዚሁ አበቃ። አስማማየ ነው ነበርኩኝ። አሁን ለቀሪ ዝግጅቶች ወደ ደል መልሳችሁ።
ከዓለም ዙሪያ ለተጠናቀሩት ዜናዎች አስማማየ ነውን አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችንን ነው በመከታተል ላይ የምትገኙት። ከኛ ጋር አብራችሁ ስለሆናችሁ እናመሰግናለን። ኤደን ገረመው መሰናዳውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከዚህ ከስቱዲዮ በማከናወን፣ ሲሳይ አሸናፊና ግርማ ደገፋ የድምፅና ምስል ቅንብሩን በመከወን እንዲሁም አበባየው ገበያው የዌብና ማህበራዊ ድረገጹን በመቆጣጠር አብራችሁን ታምሹ ዘንድ በድጋሚ በአክብሮት እንጋብዛለን። ለምሽቱ ወደ ያዝነው ወደ አብይ ርዕስ ከመሻገራችን በፊት በሁለተኛው ምዕራፍ ካሉን መሰናዶች አንደኛውን እናስተዋውቃችሁ። ገንዘብ ሚኒስቴር የዩሮ ቦንድ ወለድ ያልተከፈለው አበዳሪዎችን እኩል ለማስተናገድ ነው አለ።
የእዳ ድርድር ሲጀምር ሁሉም ነው በአንድ ላይ ያው አበዳሪዎቹ የተለያየ ቢሆኑም ግን ያቃተ ሁሉም ነው። ልክ ግለሰብ ሲያቀተው የለም ሞር ካምፓኒ ለምሳሌ ስትራግል በሚያደርግበት ሰዓት ከሁሉም ጋር ነው ድርድር የሚጀምረው እና አንዱ ጋር አለመሳካት ሌላም ጋር ኢፌክት አለው።
የሰማችኋቸው የፋይናንስ አስተዳደርና የምጣኔ ሀብት ባለሙያ የሆኑት አብዱል መናን መሐመድ ናቸው። ይህ ዘገባ እንግዲህ ወደ በኋላ ላይ በንግድና ምጣኔ ሀብታችን የምንመለስበት ይሆናል። አሁን ለምሽት ወደ ያዝነው አብይ ርዕስ እንሻገር። በሀዲያ ዞን አስተዳደርና ሹሞች ላይ የሰላ ትችትን ያቀረቡ ወጣቶች መታሰራቸው ተገለጸ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ቁጥራቸው በውል ያልታወቀ ወጣቶች ያለ ፍርድ ቤት ትዕዛዝ በዘፈቀደ እንደታሰሩ ቤተሰቦቻቸውና ነዋሪዎች ተናግረዋል። በእስራቸው ምክንያት በዞኑ አለ የሚሉት ብልሹ አሰራር እንዲታረም፣ የመንግስት ሰራተኞች ደሞዝ በወቅቱ እንዲከፈል፣ እንዲሁም ደግሞ የአፈር ማዳበሪያ ለአርሶ አደሮች በአግባቡ እንዲቀርብ በመጠየቃቸው ነው ሲሉም አስረድተዋል። በሌላ በኩል በማህበራዊ መገናኛ ዘዴዎች በመንግስት ባለስልጣናት ላይ የሰላ ትችትን ያቀረቡ ወጣቶች ለእስር እንደተዳረጉ የገለጸው የሀዲያ ሚዲያ ሀውስ ባለቤትና መስራች የሚዲያው ቁሳቁሶቹ በዞኑ የጸጥታ ኃይሎች እንደተመዘበረበትም አስታውቋል። በዚህ ዙሪያ የተሰናዳውን ዘገባ ዮናታን ዘብዴዎስ እንደሚከተለው አጠናቅሮታል።
አማኑኤል ደመቀ የተባለ የቤተሰብ አባል እንደታሰረባቸው የተናገሩትና ባደረባቸው የደህንነት ስጋት ስማቸውን ከመናገር የተቆጠቡት አስተያየት ሰጭም ባልታወቀ ምክንያት እንዳሰሩት ነው የገለጹት። አማኑኤል ከታሰረ 11 ቀናት ቢሆነውም በበቂ ሁኔታ ፍርድ ቤት አለመቅረቡና የዋስትና መብት እንደተከለከለም ተናግረዋል። የተያዘበትን ምክንያት እሱም ቤተሰቦቹም እንዳላወቁም ጠቁሟል።
የተረጋገጠ መረጃ የለንም። ሶሻል ሚዲያ ጋር ይገናኝ አይገናኝ አናውቅም እንደ ቤተሰብ። ግን ከዚህ በፊት ሶሻል ሚዲያ ላይ የሚጽፉ ሰዎች ይታሰሩ ነበር። ታስረውም የተጨባጭ መረጃ ሳያገኙ ሲቀሩ አንከራተዋቸው ይለቃሉ። ከዚህ በፊት የሚታሰሩ ወንድሞቻችንም ማለት ነው 3-4 ዙር ፍርድ ቤት ያቀርቧቸዋል። 4 ወር 5 ወር አስረው ሲሰለቻቸው ይለቃሉ። ይህ እንደ ዞን ለምደነዋል። ግን የአማኑኤል ጉዳይ ከዛ ጋር ይገናኝ አይገናኝ ክሊር የሆነ መረጃ የለንም፣ አልነገሩንም።
በሀዲያ ዞን ሆሳና ከተማ ነዋሪና በዋቸሞ ዩኒቨርሲቲ የአንትሮፖሎጂ መምህር መለስ አብርሃም ከመምህርነት ሙያ በተጨማሪም ሀዲያ ሚዲያ ሀውስ የተሰኘ የተለያዩ ይዘቶችን በዩቱብና በሌሎች ማህበራዊ ሚዲያ የሚያቀርብ ህጋዊ ተቋም አቋቁሞ ሲሰራ መቆየቱን ገልጾ በሚያቀርባቸው ጽሁፎቹ የተነሳም ማስፈራሪያና ዛቻ በየጊዜው እንደደረሰበት ተናግሯል። ወጣት መለሰ ባለፈው ሳምንት ፖሊስ ቤቱ ድረስ ዘልቆም ቁልፉን ሰብሮ በመግባት ላፕቶፕ ኮምፒውተር፣ የእጅ ስልክ እና ሌሎች ለዩቱብ ቻናል አገልግሎት የሚጠቀምባቸውን ቁሳቁሶችን ወስዶብኛል ስላማሯል። አውቃቸዋለሁ ያላቸው ሁለት ወጣቶች ባለፈው ሳምንት መጀመሪያና ትናንት ያለ ፍርድ ቤት ትዕዛዝ በፖሊስ ተይዘው ታስሯል በማለትም ተናግሯል።
እኛ ተሰደድን
የተያዘው አንድ ጓደኛችን ነው። አሁን ደግሞ ሌላ ተጨማሪ አንድ ይዞታል። ዛሬ ሁሉንም እየለቀሙ ነው። አሁን ከተገኘ ማንም በቃ እንደ ከተገኘ ይያዛል። ያው መግለጫውም የፕሬዝዳንቱም እንደሰማኸው 276 አድነን መያዝ ጀምረናል ነው ያለው። አንድ ይዞ ነበረ፣ ዛሬ ሁለተኛ ደገሙ። ያው ሌሎቹ ሁሉም ሸሽቶ ነው ያሉት።
የአካባቢ ማህበረሰብ ሀዲያ ሚዲያ ሀውስ የተሰኘውን ዩቱብ ቻናል እንደ ተለዋጭ መረጃ ምንጭ እንደሚጠቀምበትና ተቋሙም በዞኑ ኢኮኖሚያዊና ማህበራዊና ፖለቲካዊ ችግሮች እንዲሁም መብቶቻቸው ላይ ትኩረት በማድረግ አማራጭ ሀሳቦችን ሲሰጥ መቆየቱን የተናገረው መለስም ሀሳብ የመግለጽ መብታቸው መጣሱንም ጠቅሷል። በተለይ የዞኑ አርሶ አደሮች የአፈር ማዳበሪያ አቅርቦት ችግርና የመንግስት ሰራተኞች ደሞዝ ወቅቱን ጠብቆ እንዲከፈል የሚጠይቁ ሀሳቦችን በማቅረባቸው በመንግስት ጥርስ ውስጥ ሳይገቡ እንዳልቀሩም ገልጿል።
በዋናነት በሀዲያ ዞን አሁን ላይ ደግሞ ከማዕከላዊ ኢትዮጵያ ክልል መንግስትም ከፍተኛ ተጽዕኖ ይደርስብናል። ይህን ምንድን ነው ምን እንደሰራ ምን ጥፋት እንዳጠፋ ነው እንኳን ሳይታወቅ ወይም ጥርም ሳያወጡ ባገኙን ቦታ አፍሶ ያስራሉ። እኔ ከዚህ በፊት 2 ጊዜ ታስሬያለሁ። አንድ ጊዜ ለ5 ወር፣ ሁለተኛ ጊዜ ደግሞ ለ2 ወር ያለ ፍርድ ቤት ትዕዛዝ ተይዤ ያለ ፍትህ 7 ወር ታስሬ ነው የወጣሁት። አሁን ደግሞ ሰሞኑን ወንድሞቻችን እየታሰሩ ነው። እኛም እየተፈለግን ቤት እንዳንቀመጥ በአካባቢያችን እንዳንኖር ተደርገን ተሰደን ያለ ነው።
የደህንነት ስጋት ስላደረባቸው ማንነታቸውን ያልጠቀሱም በዞኑ የሾኔ ከተማ አስተዳደር ነዋሪና አስተያየት ሰጪ ሰዎች የተለያዩ ምክንያቶች እየተፈለጉም ለእስር ተዳርገዋል በማለት በስልክ ለአሜሪካ ድምፅ ተናግሯል። በተለይም ከመንግስት ሰራተኞች ደሞዝና ግብ የታሰሩ ሰዎች አያሌ ናቸው ሲሉ ገልጿል።
የታሰሩ ብዙ ወጣቶች ናቸው ያሉት። ያው እያንዳንዱ በወንጀላቸው ሳይረጋገጥ በቃ ሄዶም የሚጠይቅ ሰው አጥተው ዝም ብሎ በቃ እያሹ ፖሊሶች በራሳቸው ኃላፊነት የፍርድ ቤትንም የእነሱንም ስልጣን ገደብ ጥሰው እዛ በጣም ያንተሲ ነው ደርሱባቸው ይቢን ጠያቂ የሌላቸው ታሳሪዎች ሁላ አሉ። 100 ውስጥ የሚቆጠሩ ናቸው። ብዙ ናቸው። ያው ማረሚያ ቤቱ እስከሚጠብ ድረስ ነው ማተላዩ። ያው በወንጀል ድርጊት ያሰሯቸው ብዙ አሉ። እነዛ ነው እንግዲህ ሰብአዊ መብት አልተጠበቀም፣ ተረግጦ ነው። እስቲ አንድ መምህር 7 ቀን በሙሉ ያለ ጥያቄ ህግና ህገ መንግስት የሚለው ያው አንድ ወንጀለኛ አሸባሪ ካልሆነ በቀር እስከ 48 ሰዓታት መታሰር የለበትም፣ ዋስ መብቱ መጠበቅ እንዳለበት ነው ህገ መንግስት የደነገገው። ይህንን ጥሰው ይኸው መምህራን የታሰሩት ያለ ጥያቄ 7 ቀን በሙሉ እንደዛ ነው። በቃ ሰብአዊ መብት በጣም በጎላ መልኩ ይታያል።
የወጣቶችን የዘፈቀድ እስር በተመለከተ ከዞኑ ባለስልጣናት ምላሽና አስተያየት ለማግኘት ያደረግነው ጥረት ስልካቸውን ለማንሳት ፈቃደኛ ባለመሆናቸው አልተሳካም። የማዕከላዊ ኢትዮጵያ ክልል ፕሬዚዳንት አቶ እንዳሻው ጣሰው ግን የሀዲያ ዞንን ጨምሮ በክልሉ የመንግስት ባለስልጣናት ስራቸውን እንዳይሰሩና ሰላም እንዲጠፋ የሚያደርጉ ወጣቶች ስለሚኖራቸው ሰሞኑን በሆሳና ከተማ ከህብረተሰብ ተወካዮች ጋር ባደረጉት ውይይት ተናግሯል። የክልሉ ህዝብና ባለስልጣናት ፍርሃት እንዲያድርባቸው ተጽዕኖ በመፍጠር ስራ እንዳይሰሩ ለማድረግ የሚንቀሳቀሱ በማህበራዊ ሚዲያ ዘመቻ የከፈቱ ወጣቶች አሉ ስሉም ተናግሯል።
ዝም ብሎ የፌስቡከርና ዩቲዩበር አንድ አደለምላቸው፣ የስነ ልቦና ጦርነት ነው። የስነ ልቦና ጦርነት አመራሩን ስራ እንዳይሰራ ለማድረግ፣ መላ ህዝቡ ስራ እንዳይሰራ ለማድረግ ጦርነት ነው። በነገራችን ላይ ይሄ መሳሪያ ምናምን የያዘ ጦርነት ራሱን የቻለ ጦርነት ነው። ስለዚህ እዚህ ላይ የተሳተፉ ሰዎች ወደ 276 የተለዩ አሉ። የተለያየ ቦታ ለመደበቅ ሞክረዋል፣ ራሳቸውን ለመቀየር ሞክረዋል፣ ወደ ውጭ ለማምለጥ ሞክረዋል። እነዚህን ካሉበት ቦታ ሁሉ ልቅም አድርጎ መያዝ ነው። ዞን አመራሮች ጋር ተነጋግረናል። በየቦታው አጋልጣችሁ ስጡ ነው ያልናቸው። እስከ ዞን አመራር ያስጠይቃቸዋል፣ መስጠት ካልቻለ ልዩ ወረዳዎች ተመሳሳይ
በህግ እንዲጠየቁና እንደሳቸው አገላለጽ ካሉበት ተለቅሞ እንዲያዙ ለሁሉም ዞኖችና ወረዳዎች ከክልሉ መንግስት ትእዛዝ መተላለፉን አስታውቀዋል። አስተያየታቸውን ለቪኦኤ የሰጡ ነዋሪዎችና ቤተሰቦቻቸው የታሰርባቸው ሰዎች በዞኑ ህገ መንግስታዊ መብት እንዲከበርና በዘፈቀድ የታሰሩ ወጣቶች እንዲለቀቁ ጠይቀዋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። ስርጭቶቻችንን ከቪኦኤ አማርኛ የፌስቡክ ገጾች በተጨማሪ በሬዲዮ ሞገድ ላይ ታገኛችኋላችሁ። ለዕለቱ የያዝነው አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በኢትዮጵያ መንግስታዊ አወቃቀር ተጠያቂነትን በማዳከም ለወንጀልና ለመብቶች ጥሰት እድል የሚሰጥ እንደሆነ የኢትዮጵያ ሰብአዊ መብት ድርጅት ህብረት አስታወቀ። ህብረቱ የሀገራዊ ምክክር አጀንዳ መሆን ያለባቸው 4 ቁልፍ የሆኑ የሰብአዊ መብት አጀንዳዎችንም ለይቻለሁ ብሏል። ከአጀንዳዎቹ መካከል ለበርካታ የሰብአዊ መብት ጥሰቶች ምክንያት የሆነው የተጠያቂነት ክፍተት አንዱ ሲሆን ለዚህም መንግስታዊ አወቃቀሩ ዋና ምክንያት መሆኑን የህብረቱ ዳይሬክተር መስዑድ ገበየው አብራርተዋል። ተናግረዋል። ህብረቱ በጥናት ላይ ይዋቻ ያላቸውን አጀንዳዎች ዛሬ ለኢትዮጵያ ሀገራዊ ምክክር ኮሚሽንም አቅርቧል። በዙሪያ የተሰናዳውን ዘገባ ኬኔዲ አባተ ያቀርባል።
የኢትዮጵያ የሰብአዊ መብት ድርጅቶች ህብረት በጥናትና ከተለያዩ የማህበረሰብ ክፍሎች ጋር በመወያየት ለይቻቸዋለው ያላቸውን አራት ቁልፍ የሰብአዊ መብት ጉዳዮች ዛሬ በአዲስ አበባ አዘጋጀው መድረክ የሲቪክ ተቋማትና ዲፕሎማቶችን ጨምሮ የተለያዩ ባለድርሻዎች በተገኙበት ይፋ አድርጓል። ህብረቱ የሀገራዊ ምክክር አጀንዳ መሆን አለባቸው ብሎ ከለያቸው አራት ቁልፍ ነጥቦች መካከል ተጠያቂነት እንደሚገኝበት የህብረቱ ዳይሬክተር መስዑድ ገበየው ይናገራሉ።
ተጠያቂነት ወደ ቨርቲካልም ሆሪዞንታልም የጎንዮሽም ሆነ ቀጥታዊ የሆነ ያስፈልጋል። በሶስቱ የመንግስት ተቋማት መካከል ሚዛኑን የጠበቀ ግንኙነት ያስፈልጋል። በሁለተኛ ደረጃ ደግሞ ማንም ሰው የሰብአዊ ጥሰቶችን ፈጽሞ ተጠያቂነትን ጠንካራ የተጠያቂነት ስርዓት ካልኖረ አሁንም ዞሮ ዞሮ ብንስማማም ብንግባባም ብንነጋገርም ሄዶ ሄዶ እንደገና ይሄ አሁን ያለንበት አዙሪት ውስጥ የመቆየታችን ነገር የማይቀር ነው የሚሆነው። ስለዚህ የተጠያቂነት ጉዳይ በምክክር ሂደቱ ውስጥ እንደ አንድ አጀንዳ እንዲታይ የለየ ነው ነው።
ህብረቱ የተጠያቂነት ክፍተቶችን ለመቅረፍ በምክር ሀሳብነት ካስቀመጣቸው መፍትሄዎች መካከል መንግስታዊ አወቃቀሩን ወደ ፕሬዝደንታዊ መንግስት መቀየር የሚል እንደሚገኝበት አቶ መስዑድ አክለው ተናግረዋል።
በስራ አስፈጻሚው በፍርድ ቤቶችና በህግ አውጪው መካከል ያለውን የስልጣን የፓወር ባላንስ ብናይ ህገ መንግስቱ ላይ ከተቀመጠው በተቃራኒ ብዙ ነገሮችን ሁላችን የምናየው ነገር አለ። ስለዚህ እዚህ ላይ ይህንን እንደ አንድ አማራጭ ቢታይ ብለናል። የመጨረሻ መፍትሄ ነው ያልን አይደለም፣ ምክር ሀሳብ ነው ያቀረብ ነው። ይህንን ደግሞ ባለሙያዎችም ምሁራንም በደንብ አንሎክ አድርገውት ጥቅሙንና ጉዳቱን እና አሁን ላለው በተለይ ለሚደርሱ የፖለቲካል ቫዮለንስ እና በተለይ ደግሞ በመንግስት ኃይሎች ለሚፈጸሙት የመብት ጥሰቶች እንደሆነኛ መፍትሄ ያመጣል ብለን ሰጀስት ያደረግነው ነው ማለት ነው።
የአናሳ ማህበረሰብ ክፍሎች ጥበቃ ህብረቱ የምክክር አጀንዳ እንዲሆን የለየው ሌላው ቁልፍ የሰብአዊ መብት ጉዳይ ነው። ሌላው የመሬትና የተፈጥሮ ሀብት አስተዳደር ጉዳይ ሲሆን ሁለቱ ጉዳዮች በኢትዮጵያ ላሉ በርካታ የሰብአዊ መብት ጥሰቶችና ግጭቶች መንስኤ መሆናቸው ተመልክቷል።
በአብዛኛው መፈናቀሎችን ብናይ እንደዚሁ ደግሞ ግጭቶችን ብናይ ይሄ የኔ መሬት ነው፣ ይሄ የኔ ክልል ነው፣ ከክልል ይውጣ፣ ወይም ደግሞ እዚህ ክልል ባለቤት አይደለህም፣ ወይም ደግሞ ከአናሳ ብሔረሰብ ጥበቃ ጋር የሚገናኝ ሊሆን ይችላል። እዛ አካባቢ የሚኖሩ የሌላ ብሔር ወይም ደግሞ አናሳ የሆኑ የብሔር ተወካዮች በፖለቲካ ሂደት ውስጥ በአግባቡ ባለመሳተፋቸውና ውሳኔ ለመስጠት የሚያስችል አሰራር ባለመኖሩ የተፈጥሮ ሀብት ባለቤትነቱም ከዛው ጋር የሚሄድ ነው። ስለዚህ እንደ አንድ አጀንዳ ብያዝ ላሉ የመብት ጥሰቶች የራሱን የሆነ አስተዋጽኦ የመብት ጥሰቶቹ እንዲቀንሱና ጠንካራ የሆነ የሰብአዊ መብት የሚከበርበት ባህል እንዲመጣ አስተዋጽኦ ያደርጋል በሚል ነው።
የሲቪል ማህበራት ኃላፊነታቸውን በአግባቡ እንዲወጡ ለማህበራቱ የሚደረገው የጥበቃ ጉዳይም ትኩረት ሊሰጣቸው ከሚገቡ የምክክር አጀንዳዎች መካከል መሆን እንዳለበት ህብረቱ ገልጿል። ከዚህም በተጨማሪ የሀገር ውስጥ ተፈናቃዮች በምክክር ሂደቱ ከፍተኛ ተሳትፎ ሊኖራቸው እንደሚገባና የሀገራዊ ምክክር ኮሚሽኑ ለዚህ በተለየ መልኩ አመቺ ሁኔታ መፍጠር እንዳለበት የኢትዮጵያ የሰብአዊ መብት ድርጅቶች ህብረት አሳስቧል። ህብረቱ በዛሬው መድረክ ላይ አጀንዳዎቹን ከሀገራዊ ምክክር ኮሚሽን ኮሚሽነሮች መካከል አንዷ ለሆኑት ለወይዘሮ ብሌን ገብረ መድህን ያስረከበ ሲሆን አጀንዳዎችን የማቅረብ ተግባራት ከሌሎችም አካላት ሊቀጥሉ እንደሚገባ ኮሚሽነሯ ተናግረዋል።
ከዚህ ቀደም የአካል ጉዳተኞች ማህበራት ፌዴሬሽን እንደዚሁ አቅርቦልናል። የሴቶች ጥምረት ለሀገራዊ ምክክርም ሰጥቶናል። ይሄ እንግዲህ ሶስተኛው በተደራጀ መልኩ የሚቀርብልን የአጀንዳ ግብአት ነው። ነገር ግን በርካታ ግለሰቦች፣ የተለያዩ ሰዎች በኢሜይል፣ በፖስታ፣ በአካልም ቦክስ አለን ኦፊሳችን ውስጥ መጣችሁ ልታዩ ትችላላችሁ። እዛ ቦክስ ውስጥ እየከተቱ ይሄዳሉ። ስለዚህ አካታችነትን የሀሳብ አካታችነትን ከማረጋገጥ አንጻር ሁሉንም ሰው እኛ በአካል ሄደን አዋይተን ስለማንደርስ በጣም ትልቅ እድል ነው እና እንደዚህ አይነት ጥረቶች ቢቀጥሉ
በአጀንዳዎቹና በምክክር ኮሚሽኑ ተግባራት ዙሪያ በመድረኩ የተገኙ ተሳታፊዎች ውይይትም አድርገዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዓለም አቀፉ የፍልሰት ድርጅት IOM ሊጠናቀቅ በተቃረበው የአውሮፓውያኑ 2023 ከ6300 በላይ የሚሆኑ ኢትዮጵያን ፍልሰተኞችን ከየመን እንዳስመለሰ አስታወቀ። የተቋሙ የኢትዮጵያ ቢሮ የሕዝብ ግንኙነት ክፍል ባልደረባ አቶ አለማየሁ ሰይፈስላሴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በአሁኑ ወቅት በየመን ወደ 200 የሚደርሱና አብዛኞቹ ከአፍሪካ ቀንድ ሀገራት የሆኑ እርዳታን የሚሹ ፍልሰተኞች እንደሚገኙ ገልጸዋል። ከነርሱም ውስጥ ከ78% በላይ የሚሆኑት ኢትዮጵያዊ እንደሆኑ አቶ አለማየሁ ጨምረው ተናግረዋል። በሀገሪቱ ያለው ጦርነትና ግጭት፣ ይህንን ተከትሎ የሚፈጠረው የስራ አጥነት ችግር ለዜጎች ፍልሰት ከሚጠቀሱት ምክንያቶች ውስጥ እንደሆኑ አቶ አለማየሁ አክለው አስታውቋል። በዚህ ዙሪያ የተሰናዳው ዘገባ ገብረ ሚካኤል ገብረ መድህን ያቀርበዋል።
በዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ቢሮ የሕዝብ ግንኙነት ክፍል ባልደረባ አቶ አለማየሁ ሰይፈስላሴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ቀደም ሲል የነበሩት እንደ ኮሮናና አካባቢያዊ ግጭቶች የመሳሰሉት ችግሮች ከየመን ፍልሰተኞችን ለመመለስ እንቅፋት ፈጥረው እንደነበር ገልጿል። አሁን ግን ሁኔታዎች እየተሻሻሉ በመምጣታቸው በየጊዜው ፈቃደኛ ፍልሰተኞችን ወደ ኢትዮጵያ እየመለስን እንገኛለን ብለዋል። ተቋማቸው እየተገባደደ ባለው የፈረንጆች ዓመት 2023 በሺዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችን በፈቃደኝነት ከየመን ማስመለሱንም ተናግረዋል።
በ2023 በፍላጎት ወደ ሀገራቸው እንዲመለሱ የተደረጉት ሰዎች ከ6300 በላይ ናቸው።
በጦርነት ከምትታመሰው የመን በሺዎች የሚቆጠሩ ፍልሰተኞችን የመመለሱ ጥረት እንዳለ ሆኖ በዚሁ ዓመት አደገኛ የተባለለትን የምስራቁን ቀጣና ተከትለው ወደዚያው ያመሩ ፍልሰተኞች ብዛትም እንደዚሁ ከፍተኛ እንደነበር አቶ አለማየሁ ገልጸዋል።
ከ95,000 በላይ የሚሆኑ ሰዎች በየመን ከጃንዋሪ እስከ ዲሴምበር መጀመሪያ ድረስ እስከ ኖቬምበር መጨረሻ ድረስ ባለው ቁጥር 95,000 የሚሆን ሰው ሄደዋል። እዛ የመን አለ። ይሄ ከ2022 ከነበረው ጋር ሲታይ 2022 ላይ ወደ 70,000 የሚሆን ነው የነበረው እና ከፍተኛ ቁጥር ጭማሪ ያሳያል። 25,000 ሰው የሚጠጋ
በአሁኑ ጊዜ በርካታ ፍልሰተኞች በየመን በአስቸጋሪ ሁኔታ ውስጥ እንደሚገኙም የተቋሙ የስራ ባልደረባ አስታውሰዋል።
ይህም የሚገምተው እንግዲህ ባሉት መረጃዎች ቁንጽል ቢሆንም ከ200,000 ሰው በላይ ከኢስት አፍሪካ በአብዛኛው ሆርን ኦፍ አፍሪካ ላይ ወደ እርዳታ ድጋፍ የሚያስፈልጋቸው የመን ላይ እንዳሉ ነው ቁጥሩ የሚያሳየው። እንግዲህ
ከዚህ ውስጥ ምን ያህሉ ኢትዮጵያውያን ይሆናሉ ብላችሁ ትገምታላችሁ?
እንግዲህ ቁጥሩ ከፍተኛ የሚሆነው ኢትዮጵያዊ እንደሚሆን ነው የሚያሳየው። ወደ 80% ድረስ ይደርሳል። አንዳንድ ጊዜ 78% 80% እዛ አካባቢ የሚሆነው ኢትዮጵያዊ ነው ተብሎ ይገመታል። እንግዲህ እዚህ ላይ
የምስራቁን የጉዞ ቀጣና በማቋረጥ ወደ የመን ከተሻገሩት ፍልሰተኞች ውስጥ አብዛኞቹ ኢትዮጵያውያን ለመሆናቸው ቀደም ሲል የነበረው የሰሜን ኢትዮጵያው ጦርነትና እሱን ተከትሎ የመጣው ስራ አጥነት እንደዚሁም አሁንም በአማራ ክልልና በሌሎችም የሀገሪቱ አካባቢዎች ያሉት ግጭቶች አስተዋጽኦ አድርገው ሊሆኑ እንደሚችሉ አቶ አለማየሁ ጠቅሰዋል።
ኢኮኖሚክ መጠቀቅ በሚኖርበት ጊዜ ኢኮኖሚክሊ እየሰራ የነበረ ሰው በግጭት ምክንያት ስራ ከመስራት ካልቻለ ግን እንደ አማራጭ ወደ ውጭ ለመሄድ እና ለመስራት ሊያስብ ይችላል። ስለዚህ እንደ ፑሽ ፋክተር ተጨማሪ ግጭቶች ያው አንድ ፑሽ ፋክተር ናቸው። ለብዙ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ሄዶ እንዲፈልስና ስራ እንዲፈልግ ለማድረግ አንድ መንስኤ የሆነው ሊገፋፉ ይችላል። ምክንያቱም ከፍተኛ የሆነ ግጭት በሚኖርበት ጊዜ ሰዎች አማራጭ ማግኘት አለብኝ ብለው ያንን ይጠቀማሉና
ፍልሰተኞቹ በመንገድ ላይም ይሁን እዚያ ከደረሱ በኋላ ለተለያዩ ችግሮች እንደሚጋለጡም አውስተዋል።
በሚወጡበት ጊዜ በውሃ አጥም ይቸገራሉ። ከዚህ ከሀገር ቤት ጀምሮ እስኪወጡ ድረስ ያለውም የሚያካትታል። ይሄ ካቋረጡ በኋላም በጅቡቲ ፖርቶች ላይ ቁጭ ብሎ እንግዲህ የሚሄዱበትን መንገድ እስኪያገኙ ድረስ ረዥም ጊዜ ምቹ ባልሆነ ሁኔታ ይቆያሉ። ከኢትዮጵያ ቦርደር እዛ እስኪደርሱ ድረስ ከጅቡቲ መሳፈሪያ ድረስ እንኳን እስኪደርሱ ድረስ ያለው ቦታ ላይ በአብዛኛው እግር ከፍተኛ የሆነ ጉዞ በረሃ ውስጥ አቋርጠው ስለሚሄዱ ከፍተኛ የሆነ ችግር ያጋጥማቸዋል። ሌላው እዛ ከተሻገሩም በኋላ ደግሞ በሚሻገሩበትም ወቅት መናኛ የሆኑ ጀልባዎችን ስለሚጠቀሙ መንገዱ አደገኛ ይሆናል በሚያቋርጡበትም ጊዜ። ካቋረጡም በኋላ ደግሞ በአብዛኛው በየመን በኩል ስለሆነ የሚያቋርጡት የመን ላይ ያው ባለው የጸጥታ ችግር ምክንያት ከፍተኛ ችግር ላይ ይወድቃሉ። ከዛም ደግሞ እንደገና ወደ ሳውዲ አረቢያ ነው በአብዛኞቹ ለመሄድ የሚሞክሩት። ሳውዲ ደግሞ የራሱ የሆነ ቦርደር ፓትሮል እና ዝግጅት ስላለ እሱ ላይ ደግሞ እንግዲህ አቋርጦ ለመግባትም አስቸጋሪ የሆነ ሲትዌሽን አለ። አንዳንድ ጊዜ የከፋ የሆነ ሰዎች ለሞት የሚዳረጉበት ጊዜ አለ። 22 ላይ እስከ 823 የሚሆኑ 823 የሚሆኑ ሰዎች አብዛኞቹ ኢትዮጵያውያን ናቸው ተብሎ የሚገመት እዛ ቦርደር ከየመን ወደ ሳውዲ አረቢያ ባለው ቦርደር ላይ ህይወታቸው አልፏል።
ከዚሁ ጋር በተያያዘ ባለፉት ሳምንታት ከኬንያ፣ ከፑንትላንድ እና ከታንዛኒያ በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው መመለሳቸውን የመንግስት ብዙሃን መገናኛ ዘግበዋል። በዚህ ጉዳይ ዙሪያ ከውጭ ጉዳይ ሚኒስቴርና ከሴቶችና ማህበራዊ ጉዳይ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሲቪል ፍልስጤማውያንን ደህንነት መጠበቅ ግዴታ እንደሆነ ሎይድ ኦስትን አሳሰቡ። የአሜሪካ የመከላከያ ሚኒስትር ሎይድ ኦስትን ትላንት ሰኞ እስራኤልን በጎበኙበት ወቅት ሀገራቸው ለሀገሪቱ ያላትን የማይናወጥ ድጋፍ በድጋሚ አረጋግጠዋል። በአንጻሩ የፍልስጤማውያን ሲቪሎችን ደህንነት መጠበቅ ከሞራልም ሆነ ከስልት አኳያ ግዴታ ነው ያሉት የመከላከያ ሚኒስትሩ ጦርነቱ ካበቃም በኋላ የሁለቱ ሀገራት ምስረታ መፍትሄ ላይ የመድረስ አስፈላጊነት አጽንኦት ሰጥተው ተናግረዋል። የአሜሪካ ድምጽ ዘጋቢ ቬሮኒካ ባልደረስ ያጠናቀረችው ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል።
በእስራኤል የአየር ጥቃት የተጎዱ ፍልስጤማውያን ህጻናት ትናንት ወደ ሆስፒታል ሲወሰዱ ተስተውሏል። በዚሁ ቀን የሰብአዊ መብት ቡድኑ ሂዩማን ራይትስ ዋች እስራኤል በጋዛ ሰርጥ ፍልስጤማውያን ውሃ እንዳያገኙ አድርጋለች፣ ረሃብንም እንደ ጦር መሳሪያ ተጠቅማለች ሲል ከሷል። ቴል አቪቭ ክሱን ውድቅ በማድረግ አይሁድ ጠል ስትል ገልጸዋለች። ትናንት ሰኞ የመከላከያ ሚኒስትሩ ዮአፍ ጋላንትን ጨምሮ ከበርካታ የአገሪቱ ባለሥልጣናት ጋር የተነጋገሩት የአሜሪካው መከላከያ ሚኒስትር ሎይድ ኦስትን በጋዛ ለፍልስጤማውያን ሲቪሎች ጥበቃ ማድረግ የሞራል ግዴታ ብቻ ሳይሆን ከስልት አንጻርም ግድ ይላል ብለዋል።
ዲሞክራሲስ አር ስትሮንገር and more secure when we uphold the law of war.
የጦርነትን ህግ ስናከብር ዲሞክራሲ የተነከረና አስተማማኝ ይሆናል። እስራኤል ላላት ራሷን የመከላከል መብት መቆማችንን እንቀጥላለን። በተመሳሳይ በግጭት ወቅት ሲቪሎች ጥበቃ እንዲደረግላቸውና የሰብአዊ እርዳታ ወደ ጋዛ መግባቱ እንዲቀጥል የምናደርገውን ጥሪ እንቀጥላለን።
የእስራኤሉ አቻቸው ጋላንትም እስራኤል ሐማስን ለመደምሰስ በመታደርገው ዘመቻ ኃይሎቻቸው በተቻለ መጠን በሲቪሎች ላይ ጉዳት እንዳይደርስ ይጥራሉ ብለዋል።
We are defending our values and we operate
እሴታችንን እየተከላከልን ነው። በዓለም አቀፍ ህግ መሰረት እንንቀሳቀሳለን። ነገር ግን ስለ ሰብአዊ ጉዳዮች ስናነሳ 129 ታጋቾች በጋዛ እንዳሉ መዘንጋት የለብንም። ይህ የበለጠ የሰብአዊ ጉዳይ ነው።
በሊባኖስ የሚገኘው ሂዝቦላ እና ሌሎች በኢራን ለሚደገፉ ቡድኖች ጦርነቱን ከማባባስ እንዲቆጠቡ ያስጠነቀቁት ኦስትን እና ጋላንት ከጦርነቱ በኋላ በፍልስጤም ግዛቶች ምን መደረግ እንዳለበት የየራሳቸውን ትልም አስቀምጠዋል። በቅድሚያ የአሜሪካው መከላከያ ሚኒስትር ሎይድ ኦስትን
We know that the past 72 days have been some of the most painful days in Israel's history.
ያለፉት 72 ቀናት በእስራኤል ታሪክ እጅግ አሳዛኝ ቀናት እንደሆኑ እናውቃለን። ነገር ግን ከዚህ አስከፊ ጦርነት በኋላ ለእስራኤልና ለፍልስጤም ህዝቦች ጸጥታ የማይፈጥር ከሆነ ተስፋ መቁረጥ ከጨመረ ችግሩ የበለጠ አስከፊ ይሆናል። ሁለት አገራት ተፈጥረው ጎን ለጎን በጋራ ጸጥታ ቢኖሩ እስራኤላውያንና ፍልስጤማውያን የሚሹት ጉዳይ ነው።
የእስራኤሉ መከላከያ ሚኒስትር ዮአፍ ጋላንት
We know that Hamas will not control Gaza. Israel will not control Gaza.
Hamas ወደፊት ጋዛን እንደማይቆጣጠር እናውቃለን። እስራኤልም በሲቪል አስተዳደር መልክ ጋዛን አትቆጣጠርም። የወደፊት ጸጥታችንን አስተማማኝ ለማድረግ ግን አስፈላጊ የሆነ ማንኛውንም ወታደራዊ ዘመቻ እናደርጋለን። በዛኛው በኩል ያሉና በጠላትነት ለማያዩን ወገኖች መንገዱን እያመቻቸን ነው።
ለፍልስጤማውያን ራስ ገዝ ጠቅላይ ሚኒስትር መሐመድ ሽታየህ ግን ቀዳሚው ጉዳይ ጦርነቱን በአስቸኳይ ማስቆም ነው።
This world must help us to stop the aggression and end the occupation.
ዓለም ይህን ጥቃትና ወረራ ማስቆም አለበት። የፍልስጤማውያን አመራር ተጠሪነቱ ለማንም ሳይሆን ለፍልስጤማውያን ነው። ህጋዊነቱ የሚመነጨው ከፍልስጤማውያን ነው። የህዝብ ድምጽ ደግሞ በምርጫ ኮሮጆ ይወሰናል።
አሜሪካ መካከለኛው ምስራቅን ለማረጋጋት የምታደርገውን ጥረት በመቀጠል መከላከያ ሚኒስትሩ ሎይድ ኦስትን ወደ ባህሬንና ቀጣር ጉዞ በማድረግ በርካታ ውይይቶችን እንደሚያደርጉ ተጠቁመዋል።
የተከበራችሁ አድማጮቻችን ለምሽቱ ያዝነው የመጀመሪያው ምዕራፍ እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን። የሁለተኛው ምዕራፍ የመጀመሪያ ዘገባችን ንግድና ምጣኔ ሀብት ነው። ገንዘብ ሚኒስቴር የዩሮ ቦንድ ወለድ ያልተከፈለው አበዳሪዎችን እኩል ለማስተናገድ ነው አለ። ኢትዮጵያ ከ9 ዓመት በፊት በዓለም ገበያ ቦንድ በመሸጥ ላገኘችው የ1 ቢሊዮን ዶላር ብድር ባለፈው ሳምንት መጀመሪያ ላይ መክፈል የነበረባትን ወለድ ያልከፈለችው ሁሉንም አበዳሪዎቿን በእኩል ለማስተናገድ እንደሆነ ገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ባለፈው ሳምንት አርብ ታህሳስ 5 ቀን 2016 ዓ.ም ባወጣው መግለጫ የገንዘብ ሚኒስቴር ዴኤታ ዶክተር ኢዮብ ተካልኝ ከውጭ አበዳሪዎች ጋር እንደተወያዩ አስታውቋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡ የፋይናንስ አስተዳደር ባለሙያ የሆኑት ዶክተር አብዱል መናን መሐመድ በበኩላቸው የኢትዮጵያ መንግስት በእዳ ክፍያ ሽግሽግ ጉዳይ ከግል ተቋማት አበዳሪዎቹ ጋር እየተደራደረ እንደሚገኝ ጠቁመው በዚህ ስምምነት ላይ እንደሚደረስም እምነታቸውን ገልጿል። ገብረ ሚካኤል ገብረ መድህን ዘገባለው።
የፋይናንስ አስተዳደር ባለሙያ የሆኑት ዶክተር አብዱል መናን መሐመድ በኢትዮጵያ ኢኮኖሚ ሁኔታና በእዳ ሽግሽግ ዙሪያ ለአሜሪካ ድምጽ በሰጡት አስተያየት ለልማት ስራዎቹ ማስፈጸሚያ የኢትዮጵያ መንግስት ከሀገር ውስጥና ከውጭ አበዳሪዎች ብድር እንደሚወስድ ጠቅሷል። የውጭ አበዳሪዎቹ መንግስታዊና የግል አበዳሪዎች ተብለው እንደሚጠሩ የገለጹት ባለሙያው በአጠቃላይ ሀገሪቱ ከፍተኛ የእዳ ጫና ስላለባት ቻይናን ጨምሮ በመንግስታዊ አበዳሪዎች የእዳ ክፍያ ሽግሽግ እንዲደረግላት መደራደሯንና ይህም ውጤት ማስገኘቱን ተናግረዋል። በድርድሩ መሰረት ኢትዮጵያ መክፈል የነበረባትን የ1.5 ቢሊዮን ዶላር እዳ ወለዱን ጨምሮ እስከ መጪው ሐምሌ ወር ድረስ በጊዜያዊነት እንዳትከፍል መንግስታዊ አበዳሪዎቿ ተስማምተዋል ያሉት ባለሙያው የግል ተቋማት አበዳሪዎቿም በተመሳሳይ የእዳ ክፍያ ሽግሽግ እንዲያደርጉ እንደምትፈልግ ይገልጻሉ።
የግል አበዳሪዎች አሉ፣ ቦንድ ማለት ነው። ቦንድ የኢትዮጵያ መንግስት ወረቀት ማለት ነው። የብድር ወረቀት በመስጠት 2014 የተበደረው ብድር 1 ቢሊዮን ዶላር አለ እና እሱን የኢትዮጵያ መንግስት ከነሱ ከባለቤቶቹ ጋር ከአበዳሪዎቹ ጋር ድርድር እያደረገ ነው። ያከፋፈሉን ሁኔታ ለምን የሚቀጥለው አመት መከፈል አለበት በውሉ መሰረት በዚህ ወር አካባቢ። ስለዚህ የኢትዮጵያ መንግስት ችግር ላይ ስለሆነ እየተደራደረ ያለው ከነሱ ጋር።
ኢትዮጵያ ከ9 ዓመታት በፊት ቦንድ በመሸጥ ከግል አበዳሪዎቿ 1 ቢሊዮን ዶላር ብድር ማግኘቷንና ይህን ብድር በ10 ዓመት ውስጥ ለመክፈል መስማማቷን ተናግረዋል። ለዚህ ብድር በአመት 2 ጊዜ የ6.625% ዓመታዊ ወለድ ትከፍላለች የሚሉት ዶክተር አብዱል መናን ባለፈው ሳምንት ሰኞ ዕለት መክፈል የነበረባትን የ33 ሚሊዮን ዶላር ወለድ ግን እንዳልከፈለች አመልክተዋል። በጉዳዩ ዙሪያ ባለፈው አርብ ዕለት ታህሳስ 5 ቀን 2016 ዓ.ም መግለጫ ያወጣው የገንዘብ ሚኒስቴር ኢትዮጵያ ይህን የዩሮ ቦንድ ወለድን ላለመክፈል የወሰነችው በአቅም ማነስ ሳይሆን ሁሉንም አበዳሪዎች እኩል ለማስተናገድ በማሰብ እንደሆነ ገልጿል። ባለሙያው ዶክተር አብዱል መናን መንግስት ይህንን የሚልበትን ምክንያት ያስረዳሉ።
የእዳ ድርድር ሲጀምር ሁሉም ነው በአንድ ላይ ያው አበዳሪዎቹ የተለያየ ቢሆኑም ግን ያቃተ ሁሉም ነው። ልክ ግለሰብ ሲያቀተው የለም ኦር ካምፓኒ ለምሳሌ ስትራግል በሚያደርግበት ሰዓት ከሁሉም ጋር ነው ድርድር የሚጀምረው እና አንዱ ጋር ለመሳካት ሌላም ጋር ኢፌክት አለው።
የቦንዱን አከፋፈል ሁኔታ መደራደር ይፈልጋል። ልክ ሌሎቹ ጋር እንዳደረገው ድርድር ከነዚህም ጋር ድርድር ማድረግ ይፈልጋል። ቢከፍል ኖሮ ሌሎቹ አቤቱታ ያቀርቡበታል። እዚህ ጋር እየከፈልክ እኛ ጋር እዚህ ጋር ደግሞ አልችልም ብለህ ድርድር ጀምረሃል የሚል አቤቱታ እንዳይቀርብበት የኢትዮጵያ መንግስት ገንዘቡ ቢኖረው ገንዘቡን ባለመክፈል ድርድር ወደ ድርድር እንዲመጡ ለማድረግ ፈልጎ ነው።
የገንዘብ ሚኒስቴሩ መግለጫ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ከ100 በላይ ተሳታፊዎች በተገኙበት የበይነመረብ መድረክ ቀደም ሲል ስለተደረጉ የዕዳ ሽግሽግ ውይይቶች ማብራሪያ መስጠታቸውን አውስቶ ሀገሪቱ ከዩሮ ቦንድ አበዳሪዎች ጋር የዕዳ ክፍያ ሽግሽግ ለማድረግ ያላትንም እቅድ አቅርበዋል ይላል። ዶክተር አብዱል መናን ደግሞ በዚህ የዕዳ ክፍያ ሽግሽግ ውይይት መንግስት የመደራደሪያ ነጥቦች ማቅረቡን ይናገራሉ። በድርድሩ ከስምምነት ላይ ይደረሳል ብለው እንደሚያምኑም ገልጸዋል።
የኢትዮጵያ መንግስት መንግስት ያስቀመጣቸው ኮንዲሽኖች ነበር እንደ መደራደሪያ። ወለዱ ይቀነስልኝ፣ መከፍልበት ጊዜ የሚቀጥለው አመት መሆኑ ቀርቶ 2028 ጁላይ፣ ከዛ በአራት አመት በስምንት ክፍያ ይሁንልኝ የሚል ሀሳብ አቅርበው ነበር። እነሱ ደግሞ ወለዱ እንዳለ ይሁን፣ ወደ 2028 መገፋቱ ተስማምተው አከፋፈሉ ላይ ግን በአንድ አመት የሚል ሀሳብ አቅርበው ነበረ። ወለዱ ላይ የተወሰነ ልዩነት አላቸው። የአሁኑ ወለድ 6.625 ነው በአመት። የኢትዮጵያ መንግስት ደግሞ 5.5 ብሎ ሀሳብ አቅርቧል እና የኢትዮጵያ መንግስት ኮሚትመንቱን አሳይቷል ለመደራደር እና እንደው ይስማሙን ከሚለው ሞር ይስማማሉ የሚለው ልቤን ይገዛዋል። ሁለቱም ወደሆነ ድርድር ፖይንት ላይ መምጣታቸው አይቀር ነው።
የዩሮ ቦንድ አበዳሪዎቹ የኢትዮጵያ መንግስት በዚህ ወር መጀመሪያ ላይ መክፈል የነበረበትን የ33 ሚሊዮን ዩሮ የወለድ ክፍያ እንዲፈጽም የ14 ቀናት የጊዜ ገደብ እንደተሰጠው ያስታወሱት ዶክተር አብዱል መናን በድርድሩ ተስማምተው ችግሩ ካልተፈታና ኢትዮጵያ ወለዱንና ብድሩን መክፈል ባትችል ውጤቱ ጥሩ አይሆንም ይላሉ።
የኢትዮጵያ የመበደር አቅምን የመጀመሪያ ዝቅ ይላል፣ ወደ ጀንክ ተሪተሪ ይወርዳል። ይሄ ማለት ኢትዮጵያ የንግድ ብድር ምንም የምታገኝበት ሁኔታ እድሉም አይኖርም። አንደኛ ደረጃ ክሬዲት ሬቲንጓን ያወርደዋል። በሁለተኛ ደረጃ ከሌሎቹ የጀመረችውንም ድርድር በጣም ሊያንጓትትባት ይችላል። እዚህ ጋር ያልቋጨች ጉዳይ ስላለ ያ ተጓተተ ማለት ከአይኤምኤፍ ጋር የተጀመረው ብድር ስምምነት የለም ፓኬጅ ኢኮኖሚክ ሪፎርሙ መሰረት ያደረገ እሱ ምንም ጥርጥር የለውም እንደሚጓተት ነው።
በዚህ ሂደት አበዳሪዎቹም ይከስራሉ፣ ሀገሪቱም እዳን መክፈል አለመቻል ሁኔታ ውስጥ ትገባለች ወይም ዲፎልት ታደርጋለች የሚሉት ዶክተር አብዱል መናን ይህ ደግሞ ከባድ ኢኮኖሚያዊ ጫና እንደሚያስከትል ነው የሚገልጹት።
የኢትዮጵያ መንግስት ዲፎልት ቢያደርግ ኢንቨስተሮቹ ምን ይጠቀማሉ? ወዲ አውቶማቲካሊ የቦንድ ዋጋው ከእንደገና ይወድቃል። አሁን ራሱ በአንድ ብር የሚሸጠው ወደ 64 ሳንቲም አካባቢ ወድቆ ነበረ እና የኢትዮጵያ መንግስት ቴክኒካሊ ዲፎልት አደረገ ማለት ሂውጅ ከሰራ ነው እነሱ ላይ የሚመጣው። የኢትዮጵያ መንግስት ብድር ማያገኝ ከሆነ ከአይኤምኤፍ እንደዚሁም ከሌሎች አበዳሪዎች ማያገኝ ከሆነ ባለብን የበጀት ዲፊሲት ባለብን የመንግስት ገቢ ዝቅ ማለት እና ወጪው ከፍ ማለት በጣም ተወሰነ የተራዘመ ጊዜ ኢኮኖሚክ ችግራችን ይበረታል ማለት ነው። ማንኛውም ፎሬን ዳይሬክት ኢንቨስትመንት የሚያደርግ ሰው የኢትዮጵያ ክሬዲት እንትን መመልከቱ አይቀርም። ኢትዮጵያ እዳዋን መክፈል የማችል ሀገር ከሆነች ነገ የፎሬን ዳይሬክት ኢንቨስትመንት የሚመጣው ባለሀብት ኢትዮጵያ ውስጥ ኢንቨስት አድርጎ እንዴት ነው ከኢትዮጵያ ገንዘቡንስ ማውጣት የሚችለው?
ፊች የሚባለው የሀገራትን ብድር የመክፈል አቅም ደረጃ የሚያወጣ ተቋም የኢትዮጵያ ዕዳ የመክፈል ደረጃ በፊት ከነበረበት ዝቅ ማለቱን ባለፈው ሳምንት አስታውቋል። ተቋሙ ይህን ደረጃ የሚያወጣው የኢኮኖሚውን ሁኔታና የሀገራትን ፖለቲካዊ አለመረጋጋት ከግምት በማስገባት እንደሆነም ዶክተር አብዱል መናን ተናግረዋል። ስለዚህ ጉዳይ ከገንዘብ ሚኒስቴር ተጨማሪ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በመከታተል ላይ የምትገኙት የማክሰኞ ምሽት መሰናዷችን ነው። ስርጭታችንን በቪያ ማሪክ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ እንጋብዛለን። ቀጣዩ ዘገባችን ደግሞ ትምህርት ነው። በአማራ ክልል በሚገኙ ዩኒቨርሲቲዎች ሲማሩ የነበሩ የዘንድሮ ተመራቂዎች ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲገቡ ትምህርት ሚኒስቴር ጠየቀ። አስተያየታቸውን ዛሬ ለአሜሪካ ድምጽ የሰጡት የ2016 ዓ.ም ተመራቂ ነበርን ያሉ ተማሪዎች በአማራ ክልል በአሁን ሰዓት ባለው የጸጥታ ሁኔታ ዩኒቨርሲቲዎች እስካሁን ባለመጥራታቸውና ትምህርት ባለመጀመራቸው የመመረቂያ ሂደቱ እንዲሁም ደግሞ የመውጫ ፈተናውን ያወሳስብብናል ብለዋል። በጉዳዩ ላይ ለማነጋገር የትምህርት ሚኒስቴር ከፍተኛ አመራሮች የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ግን ምላሽ ማግኘት አልተቻለም። በዙሪያ አስቴር ምስጋናው ዘገባላት።
በኢትዮጵያ በአማራ ክልል የሰው ሕይወት የቀጠፈው ግጭት መቀጠሉን ተከትሎ በክልሉ በሚገኙ ዩኒቨርሲቲዎች ትምህርት አልተጀመረም። አስተያየታቸውን ዛሬ ለአሜሪካ ድምጽ ከሰጡ የ2016 ዓ.ም ተመራቂዎች መካከል ክልሉ ውስጥ ሰላማዊ እንቅስቃሴ ባለመኖሩ ወደ ዩኒቨርሲቲዎቻቸው ገብተው ትምህርት እንዲጀምሩ አለመጠራታቸውን ገልጸው ይህም የመመረቂያ ሂደቱንና የመውጫ ፈተና አወሳሰዳቸውን እንደሚያወሳስብባቸው ተናግረዋል። ተማሪዎች በሰሜን ኢትዮጵያው ጦርነት ጦርነት ወቅት ትምህርት ሚኒስቴር በትግራይና በወልዲያ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎችን ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲማሩ መወሰኑን አስታውሰው አሁንም ተመሳሳይ እርምጃ እንዲወስድ ጠይቀዋል። ከጎንደር ዩኒቨርሲቲ የህዝብ አስተዳደር ትምህርት ዘርፍ የዘንድሮ ዓመት ተመራቂ እንደነበር የሚናገረው የደቡብ ክልል ወላይታ ዞን ነዋሪ በረከት በደቀ ጎንደር ዩኒቨርሲቲ የዘንድሮውን የትምህርት ዘመን እስካሁን አለመጀመሩን እንዳሳሰበው ይገልጻል።
ብዙ ተማሪዎች እንደውም ጭንቀት ውስጥ ዲፕሬሽን ውስጥ እየገቡ አሁን እኛም ጋር እየደወሉ ጭንቀታቸውን በጣም እንትን ይላሉ። ትምህርት 5 ወር መሆኑን ራሱ ያወቁት በጣም እየጨነቀኝ ከቤተሰብ ጋር ሁላ ተጣልቼ ሌላ ሀገር እያጓጓዙኝ ነበረ። ግን በዛ ሁሉ ትምህርት ቤቱ በመዘጋቱ ምክንያት በጣም ከሌላ ስራ እንዳንሰራ ምንም ከጥቅም ውጭ ሆነን ዝም ብለን እየኖረን ነው እና ትምህርት ቤቱ ቢከፈት የሚል ብዙ ጥያቄዎችን አቅርበን ነበረ። ግን ምንም አይነት ምላሽ ባለመሰጠቱ እንግዲህ ተስፋ ቆርጠን ዝም ብለን ቁጭ ብለናል። አሁን ትምህርት ሚኒስቴር መውሰድ ያለበትን ሪስክ ወስዶ እኛን ቢመልሰንና መመረቅ ብንችል ብዙ አመት ለፍተናል እና ያንንም ደግሞ ሳናይ በጭንቀት በተለያዩ ነገሮች ከትምህርት አለምም ወተን ወደ ሌላ አላማ ከምንገባ ወደ ሌሎች ነገሮች ከምንትን ከምንል ተመርቀን ቢያንስ የራሳችንም ስራ እንትን ብንል የተሻለ ነው።
ሌላው የጎንደር ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪና ዘንድሮ ይመረቅ እንደነበር የሚናገረው ተማሪ ጌታቸው አስረሳ የዘንድሮ የትምህርት ዘመን በወቅቱ ባለመጀመሩ በተለይ በህግ ተማሪዎች ላይ ውስብስብ ችግር እየገጠማቸው እንደሆነ ገልጾ ትምህርት ሚኒስቴር አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል።
አዲስ አበባና አካባቢ የሚኖሩ ተማሪዎች ትምህርት ሚኒስቴር ድረስ ሄደው እስከ መጠየቅ ድረስ ደርሰው ነበረ። ወይ ተመራቂ ብቻ የምንገባበት እድል ቢመቻች እና አሊያ ደግሞ ወደ ላይ ዩኒቨርሲቲ እንኳን እንዲበተን የሚል ጥያቄ ነበር የተጠየቀው። ለህዳር 21 ትምህርት ሚኒስቴር ያለን የነበረው አንጻራዊ ሰላም ባለበት አካባቢ ያሉ ዩኒቨርሲቲዎች መጥራት እንደሚችሉና እንዳለባቸውና መንግስት ጥበቃ ሊያደርግ እንደሚችል ለተማሪዎች ነበር የተነገረን። ያን ሀሳብ ይዘን እኛም ያው የምንጠራበትን ቀን እንደ ምጽአት ቀን ብንናፍቅም እስካሁን ድረስ የእኛም ግቢዎች ሌሎች ግቢዎች ማንም የጠራንም አልጠራንም ምንም ነገር አላሉንም። እንደ ጎንደር ቤስ እንደኛ ደግሞ ስፔሻሊ ደግሞ የህግ ተማሪ እንደመሆን የመጠን ሪላቲቭሊ ሲወዳደር የህግ ተማሪዎች በጣም ብዙ ጫና አለብን እኛ የአራተኛ ዓመት ሰከንድ ሰሚስተር ሳንጨርስ ነው የወጣ ነው። ቶሎ እንገባለን በሚል ሳቤ ማለት ነው። የአራተኛ ዓመት ኮርስ አለብን። አምስተኛ ሁለት ሰሚስተር አለብን። 3 ወር ኤክስተንሽን ፕሮግራም አለብን። በዛ ላይ ኤግዚት ኤግዛም አለ። ኤግዚት ኤግዛም ደግሞ እንደሚታወቀው ከጊዜ ወደ ጊዜ በጣም ታፍ እየሆነ የመጣው ኮምፒቴሽን ያለበትን እየሆነ የመጣው በዚህ አጭር ጊዜ ውስጥ እስካሁን ደስ አንጠራ ከዚህ በኋላ እንኳን ገብተን እንዴት ነው የሚለው ተማሪዎችን በጣም ጭንቀት ውስጥ ከቶናል።
በአማራ ክልል በሚገኙ 10 ዩኒቨርሲቲዎች አሁን ያለው የጸጥታ ችግር እስካልተስተካከለ ድረስ በዘንድሮ ዓመት በክልሉ በሚገኙ የዩኒቨርሲቲዎች ፎረም ፕሬዚዳንት ባለፈው ወር መጀመሪያ ለአሜሪካ ድምጽ መናገራቸው ይታወሳል። በባህር ዳር ዩኒቨርሲቲ ሲኒማና ቲያትር የአራተኛ ዓመት ተማሪ ታደለ ሞላም ባለፈው ዓመት ማለትም የ2015 ዓ.ም ተመራቂ እንደነበርና በትምህርት ፋክልቲው አንዳንድ ስህተት ነው ባለው ምክንያት 2016 ዓ.ም ትምህርት ዘመን የቀሩ ትምህርቶችን በመውሰድ እንደሚመረቁ የተነገራቸው ቢሆንም እስካሁን ትምህርት አለመጀመሩ እንዳሳሰበውና የዘንድሮ ዓመት እንዲሁ እንዳያልፍ ትምህርት ሚኒስቴርን ይማጸናል።
እኔ ከኔ ጋር አብሮ ገብ የሆኑ ተማሪዎች ተመርቀው ወይ የራሳቸውን ስራ እየሰሩ ነው ወይም ደግሞ አማራጮቻቸውን እያዩ ነው። እኔ ወይ ስራ መስራት አልችልም፣ እኔና ጓደኞቼ ማለት ነው፣ አልተመረቅ ነው መማርም ትምህርት እየተማርን አይደለም። ይህን አይነት ማለት አጣብቂኝ የሆነ መሀል ውስጥ ያለ ነው። በዚህ ሰዓት የሚደረገው ነገር ተደርጎ መፍትሄዎች ተወስደው እኛ ትምህርታችንን ጨርሰን እንድንመረቅ እንዲያመቻቹልን መፍትሄዎች እንዲፈልጉልን ነው የምጠይቀው። ምናልባት ሌላ ቦታ ሄደን መማርም ካለብን ትራንስፈር መደረግም ካለብን በዛ መልኩ ወይም ሌላም ደግሞ መፍትሄ እንደ መንግስት የሚወሰድ መፍትሄ ካለ።
በጉዳዩ ዙሪያ የትምህርት ሚኒስቴር የህዝብ ግንኙነት ኃላፊዋና ለሌሎች ከፍተኛ አመራሮች የእጅ ስልክ ላይ በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። እንዳገኘን የምንመለስ ይሆናል። ለአሜሪካ ድምጽ አስቴር ምስጋናው።
የትምህርት ሚኒስትር አንዲት ተማሪ በወሊድ ምክንያት 16 ቀናትና ከዚያ በላይ ከትምህርት ገበታዋ ላይ ከቀረች ከዘመኑ ትምህርት ትታገዳለች በሚል በቅርቡ ያወጣውን ረቂቅ መመሪያ ተቃውሞ 10 የመብት ተሟጋች ድርጅቶች መግለጫ አውጥተዋል። ረቂቅ መመሪያው በኢትዮጵያ ህገ መንግስት የተደነገጉትን አዎንታዊ ድንጋጌዎች የሚንድና የሴቶችን መሰረታዊ የመማር መብቶች በግልጽ የሚነፍግም ነው ሲሉ ረቂቅ መመሪያው በድጋሚ እንዲታይ ጠይቋል። ስብኝሽ ቆየ ዘገባ አላት።
ትምህርት ሚኒስቴር በቅርቡ ያወጣው ረቂቅ መመሪያ ትምህርታቸውን ለሚከታተሉ ሴቶች በወሊድ ወቅት የሚሰጣቸውን ፈቃድ በእጅጉ የሚገድብ ነው። አንዲት ተማሪ በወሊድ ምክንያት 15 ተከታታይ የትምህርት ቀናትን ካረፈች ትምህርቷን መቀጠል እንደምትችል ያስታወቀው አዲሱ መመሪያ 16 ቀናትና ከዚያ በላይ ከትምህርት ገበታዋ ከቀረች ግን ከዘመኑ ትምህርት ትታገዳለች ሲል አስታውቋል። የኢትዮጵያ የሕግ ባለሙያ ሴቶች ማህበር፣ የኢትዮጵያ ሴቶች ማህበራት ቅንጅት፣ የኢትዮጵያ ሰብአዊ መብቶች ተሟጋች ማህበርና ሴታዊትን ጨምሮ በሴቶች መብት ዙሪያ የሚሰሩ 10 የሲቪክ ማህበረሰብ ድርጅቶች ይህን ረቂቅ ሕግ ተቃውሞ ባለፈው ሳምንት መግለጫ አውጥተዋል። ተቃውሞውን ያስተባበረው የኢትዮጵያ የሕግ ባለሙያ ሴቶች ማህበር የፕሮግራም ክፍል ኃላፊ የሆኑት ቤተልሔም ደጉ እንደሚሉት ረቂቅ መመሪያው ሕገ መንግስታዊ ድንጋጌዎችን የሚነድና የተጀመረውን አካታች አካሄድ ወደ ኋላ የሚጎትት ነው።
ለሴቶች የሚደረግ ልዩ ድጋፍ እርምጃዎች እንዲሁም ደግሞ ሴቶችን በተለያየ ስታተስ ለያ ማለት ባዮሎጂካል በሆነ ወይም ጾታን፣ እድሜን፣ የተለያዩ ነገሮችን መሰረት አድርጎ ዲስክሪሚኔት ማድረግ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶችም እንዲሁም ደግሞ የሀገራችን ሕገ መንግስትም የሚከለክል ድርጊት ነው። ስለዚህ አንድ ሴት ከ16 ቀንና ከዛ በላይ ትምህርት ገበታዋ ላይ ካልተገኘች የዛን ዓመት እንድታቋርጥ ትታገዳለች የሚለው የሴቶች የመማር መብት ላይ ደግሞ ትልቅ ተግዳሮት ያለው ነው እና እንደዚህ አይነት ድርጊቶች ደግሞ በሚኒስቴር መስሪያ ቤቱ ፍሪኩዌንት እየሆኑ መጥተዋል። ኢንክሉዲንግ ፋንዳሜንታል የሆነው እና ኮንስቲቱሽናል የሆነው አፈርማቲቭ አክሽንም በዘንድሮ ዓመት አልተተገበረም።
የአጠቃላይ ትምህርት የተማሪዎች ምዘናና ከክፍል ወደ ክፍል የሚደረግ ዝውውርን በተመለከተ የተዘጋጀው ይህ አዲስ መመሪያ ተማሪዎች የጨበጡትን እውቀትና ክህሎት እንዲሁም ያጎለበቱትን አመለካከት ወጥ በሆነ መንገድ በመመዘን ከክፍል ወደ ክፍል የሚያደርጉትን ዝውውር ለማከናወን እንዲቻል ታስቦ መዘጋጀቱን የትምህርት ሚኒስቴር አስታውቋል። ልጅ መውለድ በሴቶች ትምህርት ላይ ተደራራቢ ጫና እንደሚፈጥር አጠያያቂ አይደለም የሚሉት ተቋማት ግን ረቂቅ መመሪያው ለሴቶች ሌሎች አማራጮችን ከመፍጠር ይልቅ እንዳይበቁና በህብረተሰብ ውስጥ ሙሉ በሙሉ መሳተፍ እንዳይችሉ የሚያደርግ ቀጥተኛ ጥቃት መሆኑን በመግለጽ ተቃውሟል። በተጨማሪም ወይዘሮ ቤተልሔም ሴቶችና ወንዶች በአንድ አይን መታየት የለባቸውም ይላሉ።
በአጠቃላይ ይሄ ድርጊትና ይሄ መመሪያ ብቻ ሳይሆን የሚኒስቴር መስሪያ ቤቱ ሁሉንም በአንድ የማየትና በአንድ አይነት ይሄ ለሁሉም በአንድ ጫማ እንዲበቃው የማድረግ አሰራር ለሴቶች ሪስፖንሲቭ አይሆንም እና ሴቶች ካለባቸው ልዩ የሆነ ተፈጥሯዊ ፍላጎቶች እንዲሁም ደግሞ ካለባቸው ሶሻል ባሪየርስ አንጻር ኮንሲደር ሊደረጉ የሚገቡ ብዙ ፖይንቶች አሉ የሚለው ነው።
ወይዘሮ ቤተልሔም እንደሚያስረዱት ያለ እድሜ ጋብቻን ጨምሮ በተለያዩ ማህበራዊና ኢኮኖሚያዊ ተጽዕኖች ምክንያት በኢትዮጵያ ሴት ተማሪዎች ከወንድ አቻዎቻቸው በበለጠ ትምህርታቸውን ያቋርጣሉ። ይህ ረቂቅ መመሪያ ተግባራዊ ከሆነ ደግሞ በሴቶች ትምህርት ላይ ተጨማሪ እንቅፋቶችን ይፈጥራል።
ቅርብ ጊዜ የተሰሩ የዲኤችኤስ ጥናቶች እንደሚያሳዩት 41% የሚጠጉ ሴቶች ያለ እድሜያቸው ይዳራሉ ማለት ነው። ስኩል ድሮፕ አውት ሬትም እንደዚሁ በጣም ሀይ ነው እና ከዛ ነበር ከሀፍ በላይ የሆኑት የሚይዙት ሴቶች ናቸው። ስለዚህ ሴቶችን እንዴት አድርጎ ትምህርት ቤት ላይ ኪፕ ማድረግ ያስፈልጋል፣ እንዴት ሪቴን እናድርጋቸው፣ የሚያቋርጡበትን ምክንያት እንዴት እንስራ መባል ሲኖርበት ህጉ 15 ቀንም 20 ቀንም 10 ቀንም ብሎ ማውራት መቻል የለበትም።
የመብት ተቋማቱ ያወጡትን መግለጫ ተከትሎ የትምህርት ሚኒስቴር ከሴቶች ጋር የሚሰሩ ዓለም አቀፍ ሀገር በቀልና መንግስታዊ ድርጅቶችን ጠርቶ መመሪያውን ካረቀቀው ክፍል ጋር መነጋገሩንና መመሪያው ለምን እንዳስፈለገ ማስረዳቱን ወይዘሮ ቤተልሔም ይገልጻሉ።
ከጥራትና ተማሪዎች ትምህርታቸውን መቀጠል እንዲችሉ በሚል መውጣቱን ነግረውናል። ግን ጥራት ኮምፕሮማይዝ ማይደረግ ሁኔታም ቢሆን የሴቶችን ልዩ ፍላጎት ግን ግምት ውስጥ ማስገባት አለበት።
የመብት ተሟጋች ድርጅቶቹ ትምህርት ሚኒስቴር መመሪያውን እንደገና እንዲያጤነው ጠይቀዋል። በምትኩም ሴቶች ትምህርታቸውን እንዳያቋርጡ የሚደግፉ ሁኔታዎችን መፍጠር በሚቻልባቸው አማራጭ ሀሳቦች ላይ እንዲሰሩም ምክረ ሀሳብ ማቅረባቸውን ወይዘሮ ቤተልሔም አመልክተዋል።
ኤርሊ ሜሬጅን በተመለከተ የሴቶች ድሮፓውትን እና ይሄ ከፖቨርቲ ጋር ከኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት አገር ነው። ሶ እነዚህ የመከላከል ስራዎች እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ካቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን ኤርሊ ሜሬጅን በተመለከተ የሴቶች ድሮፕ አውትን እና ይሄ ከፖቨርቲ ጋር ከኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት አገር ነው። ሶ እነዚህ የመከላከል ስራዎች እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ካቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን ሪኢንቲግሬት እናድርጋቸው፣ ከወለዱም ደግሞ እንዴት ሰፖርት እናድርጋቸው የሚል ኦልተርኔቲቭ ሀሳቦችን ይዞ መምጣት ነው ያለበት ብለን ሀሳባችንን አቅርበናል።
ትምህርት ሚኒስቴር ከመብት ድርጅቶቹ ጋር ከተወያየ በኋላ ተቋማቱ አማራጭ ሀሳቦችን እንዲያቀርቡ የጠየቀ ሲሆን ተጨማሪ ውይይቶችም እንደሚደረጉ ወይዘሮ ቤተልሔም ነግረውናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችን ነው። ዘገባዎቻችን እየተገባደዱ ነው። የመጨረሻውን ላስተዋውቃችሁ። ከአጎራባች ሀገራት የሚገባ የበረሃ አንበጣ ወረርሽኝ ያሰጋት ኤርትራ የመከላከያ ጥሪ አደረገች ለመከላከል ጥሪ ያደረገች በኤርትራ ጥሩና ሰፊ ሽፋን ነበረው የተባለው ክረምት መውጣቱን ተከትሎ በሰሜናዊ ቀይ ባህር ክልል የበረሃ አንበጣ ወረርሽኝ እንደተከሰተ ያስታወቀው የኤርትራ ግብርና ሚኒስቴር በአሁኑ ወቅት የአንበጣ መንጋው በስፋት እየተስፋፋ መሆኑን አስታውቋል። ይሁን እንጂ ከኤርትራ ሰሜናዊ ጫፍ እስከ ምስራቃዊ ዝቅተኛ ቦታዎች የተከሰተው ወረርሽኝ ብዙም እንደማያሰጋው የገለጸው ሚኒስትሩ ዋናው ስጋት ከጎረቤት ሀገር ሱዳንና የመን ወደ ኤርትራ ሊፈልስ የሚችለው መንጋ ነው ሲልም አመልክቷል። በዚህ ዙሪያ ብርሃነ በረሀ ዘገባ አለው።
በኤርትራ የሰሜናዊ ቀይ ባህር ሪጅን የበረሃ አንበጣ ወረርሽኝ እንደተከሰተ ያስታወቀው የኤርትራ ግብርና ሚኒስቴር የመንግስት አካላት፣ የመከላከያ ኃይሉና ህዝቡ ሁኔታውን በንቃት እንዲከታተሉና ወረርሽኙን ለመግታት ዝግጁ እንዲሆኑ ጥሪ አቅርበዋል። ያለንበት ወቅት በኤርትራ ሰፊ የቀይ ባህር ዳርቻ አካባቢ ኢመደበኛ የክረምት ዝናብ የሚከሰትበት እንደሆነ የግብርና ሚኒስትሩ ጠቅሶ ይህም አንበጣው እንዲፈለፈል ምቹ ሁኔታ እንደሚፈጥርለትና የወረርሽኙን ደረጃ አስጊ እንደሚያደርገው አሳስበዋል። ካለፈው ህዳርና ታህሳስ ወር ጀምሮ የአንበጣውን መፈልፈል የመቆጣጠር ስራ ሲያካሄድ እንደቆየ የጠቀሰው የሚኒስቴር መስሪያ ቤቱ መግለጫ በዚህም በሶስት የሰሜናዊ ቀይ ባህር ሪጅንና በአንድ የደቡባዊ ቀይ ባህር ሪጅን ወረዳዎች በጠቅላላው በ18 ሺህ ሄክታር ላይ የታየ አንበጣ መንጋ በቁጥጥር ስር ውሏል ብሏል። አሁንም የቁጥጥር ስራው በስፋት እንደቀጠለ ገልጸዋል። ሚኒስቴሩ አያይዞም በጎረቤት ሱዳንና በየመን በተለያየ እድገት ደረጃ ላይ የሚገኝ የበረሃ አንበጣ በስፋት እየታየ እንደሆነና መንጋው ወደ ኤርትራ ሊፈልስ እንደሚችል ጠቁሞ ህዝቡና የመከላከያ ኃይሉ ሁኔታውን በንቃት እንዲከታተሉና ወረርሽኙን ለመግታት እንዲዘጋጁ አሳስበዋል። በጉዳዩ ላይ የግብርና ሚኒስቴር የተዘዋዋሪ ተዋያጅ ቁጥጥር ቢሮ የቡድን ተወካይ አቶ ኤፍሬም አሮን ለአሜሪካ ድምፅ ሲያብራሩ ባለፈው መስከረም ወር አጋማሽ ከሱዳን ጋር በሚያዋስነው የሰሜን ኤርትራ አንድ ወረዳ ውስጥ መጠነኛ ያሉት የረሃብ አንበጣ እንደተከሰተ ጠቅሰው በአሁኑ ወቅት ግን በ900,000 ሄክታር ላይ እንደተስፋፋ አስረድተዋል።
ዝተረአሉ ቦታታት ብፍላይ አብኑ ዞባ ቀሮራይ
የበረሃ አንበጣ ወረርሽኙ በብዛት የታየው በሰሜናዊ ቀይ ባህር ሪጅን ቅሮራ ወረዳ ነው። በየጊዜው ብዛቱ እየጨመረ እስከ ደቡባዊ ቀይ ባህር ሪጅን አርአታ ወረዳ ድረስ ተዛምቷል። በአሁኑ ወቅት ወደ 900 ሺህ ሄክታር በሚገመት ቦታ ላይ ቢስፋፋም አንበጣው ገና መብረር አልጀመረም።
ሰው በማይኖርበት በረሃ በፍጥነትና በብዛት እየተራባ በከፍተኛ የመብረርና የመስፋፋት ባህሪው አደገኛነት ቀዳሚውን ስፍራ የሚይዘው አንበጣ አጥፊ ተባይ ነው ያሉት አቶ ኤፍሬም መብረር ከመጀመሩ በፊት የመቆጣጠር ስራ እንደተሰራ ገልጸዋል። የአገሪቱ ጦር ኃይል፣ የአካባቢው ህዝብና አስተዳደሩ የተቀናጀ ትብብር እንዳደረጉበት በጠቀሱት የመቆጣጠር ስራ መንጋው በሰብል ላይ ይህ ነው የሚባል ጉዳት አላደረሰም ብለዋል።
ሳብ ሕጂ አብ ዘራእቲ ዘውረዶ ጉዳት
አንበጣው ብዙውን ጊዜ የሚራባው ሰብል ከሚገኝበት አካባቢ ርቆ በበረሃ ነው። መፈልፈል ከጀመረበት ጊዜ አንስቶ የእድገት ዑደቱን እየተከታተልን መብረር ከመጀመሩ በፊት እዚያው በቦታው ላይ እያለ እንቆጣጠረዋለን። በዚህም የሰብል ሽፋን ላለባቸው አካባቢዎች ቅድሚያ ስለምንሰጥ አንበጣው እስካሁን በሰብል ላይ ያደረሰው ጉዳት የለም።
በአገር ውስጥ ከሚፈለፈለው በላይ ከአጎራባች ሀገራት የሚፈልሰው መንጋ ይበልጥ አስኪ እንደሆነ አቶ ኤፍሬም አክለው አመልክተዋል።
ቁርብ እጂ ከስጋና ዝፍል እቲ ከጎረቤት ተመጽ ዝፍል በራርም በጣይ
ከጎረቤት ሀገራት ወደ ኤርትራ የሚፈልሰው አንበጣ ግን መብረር የጀመረ ከመሆኑም በላይ በብዛትና በመንጋ ስለሚመጣ ብዙ አካባቢዎች እየተስፋፋ የቁጥጥር ስራውን ስለሚያከብደው አስጊ ነው።
ከአጎራባች ሀገራት ሊመጣ የሚችለው መንጋ ለመቆጣጠር ታዲያ አስፈላጊው ቅድመ ዝግጅት እንደተደረገ አቶ ኤፍሬም ገልጸዋል።
ምዛሕቱ እቲ በሪሩ ዝመጽ አንበጣፍቲ ጎቦታት
ከነበረን ልምድ ተነስተን ስናየው ከጎረቤት ሀገራት የሚፈልስ አንበጣ በኮረብታማ ቦታዎች ላይ ነው የሚያርፈው። መኪና በሚገባበት አካባቢ በመኪና በማይገባበት አካባቢ ደግሞ የአካባቢው ህብረተሰብና የመከላከያ ኃይል አባላት በቦታው ተሰማርተው ቅኝትና ክትትል በማድረግ ላይ ናቸው። የግብርና ሚኒስቴርም የጸረ ተባይ መድኃኒትና ተያያዥ ግብአቶችን በየቦታው አዘጋጅቶ በንቃት እየተጠባበቀ ይገኛል።
የበረሃን በጣውን ለመቆጣጠር ጸረ ተባይ መድኃኒትን በጥቅም ላይ እንደሚውል የተናገሩት በግብርና ሚኒስቴር የተዘዋዋሪ ተባዮች መቆጣጠሪያ ቢሮ ቡድን ተወካይ አቶ ኤፍሬም አሮን በሰውና በእንስሳ ላይ የጎንዮሽ ጉዳት እንዳያደርስ የርጭት ስራው ጥንቃቄ በታከለበት መልኩ እየተካሄደ እንደሆነ አክለው ገልጸዋል። ለአሜሪካ ድምጽ ራዲዮ ብርሃነ በርሀ አስመራ።
ተመልካቾቻችን ለምሽቱ የነበሩን መሰናዶዎች እዚህ ላይ ተጠናቀቁ። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ። Thank you.